ሰላም ለእናንተ ይሁን። እኔ ዶክተር መሬት መኮንን ነኝ ከካሊፎርኒያ። ከዚህ ቀደም ሲል ምናልባት ረዘም ያለ ጊዜ ሳይሆን አይቀርም ከእናንተ ጋር በዚህ ፓስተር ፕሮግራም የእግዚአብሔርን ቃል አብረን ተምረን ነበር። ዛሬ ደግሞ ከፕሮግራም ኦርጋናይዘሯ ጋራ ትንሽ በስልክ እየተጨዋወትን ስለ እምነት እያወራኋት ነበር እና ጥያቄ ጠየኳት። አሁን እናንተንም ይህንም ጥያቄ ጠይቃችኋለሁ። እናንተ በጌታ ወገኖች የሆናችሁት ስለ ጌታ ኢየሱስ ክርስቶስ የአዳኝነት ስራ ተገንዝባችሁ ለመከተል የወሰናችሁትን እናንተን ወገኖቼን በይበልጥ ይመለከታል እና እንዲሁ በእግዚአብሔር ላይ ያለንን እምነት ስንመረምር እኔ ምን ያህል በእግዚአብሔር ላይ እምነት አለኝ ብዬ ራሴን ጠየቁ። እናንተስ እምነታችሁ በእግዚአብሔር ላይ ያለው እምነታችሁ ምን ያህል ነው? ምን ያህል ነው? የራሳችሁን ለመመርመር ሞክሩ። በእግዚአብሔር ላይ ያለኝ እምነቴ የምትሉት እምነታችሁ ምን ያህል ነው? ቴስት ቢደረግ ምን ያህል ነው? በመከራ ጊዜ ብቻ አይደለም፣ በድሎት ጊዜም ያለን ነገር ድሎት የምትሉትን አለኝ የምትሉትን ነገር ለመተው ቢፈለግ ምን ያህል ነው? በእምነት ለመታዘዝ እግዚአብሔርን ፈቃደኛ የምትሆኑት? እኔ ከዛሬ ስንት ቀን በፊት ራሴን ጠየቁት። ብዙ ጊዜ በእግዚአብሔር ላይ ያለኝ እምነቴ ነው ለራሴ ስመልስ ማለት ነው እዚህ ያደረሰኝ ይላል። በእግዚአብሔር ላይ ያላችሁ እምነት አሁን እናንተ እና እግዚአብሔር ስትተያዩ ምን ያህል ነው? መጽሐፍ ቅዱሳችን እንደ ምሳሌ የሚሆኑ ሰዎችን ዝርዝር ያቀርብልናል። በዚህ እምነታቸው ጠንካራ የሆኑና ጽኑ የሆኑትን እና እንደ ምሳሌ ለእኛ ቀርበውልናል። የእነሱን ሕይወት በማየት የራሳችንን ነገር ደግሞ መመዘን ጥሩ ነው። በዕብራውያን ምዕራፍ 11 ላይ ስለ እነዚህ የእምነት ቋሚ ምስክሮች ዝርዝር ሁኔታ ተገልጦ እናያለን። እግዚአብሔር ቃሉን እንዲያስተምረን እንጸልይ። በሰማይና በምድር ከፍ ብለህ ያለ ሁሉን የምትችል አምላካችን እግዚአብሔር ሆይ እናመሰግንሃለን። የዛሬ ቀን ሰው ስላደረከን፣ የዘመናችን ባለቤት አንተ ነህ። የህይወታችን ባለቤት አንተ ነህ። ያኖርከን የምታኖረን አንተ ነህ። እግዚአብሔር አንተ በእውነት አምላክ፣ በእውነት ጌታ፣ በሁሉም ቻይነትህ ከማንም ጋር የማትስተካከል ልዩ የሆንክ አባት ነህ። እናመሰግንሃለን እግዚአብሔር ሆይ። ዛሬ ደግሞ እኔና ወገኖቼን ይህ እውነት የሆነውን ሁልጊዜም የሚሰራውን የማይለወጠውን ቃልህን እኛን ግን የሚለውጠውን የሚሰራውን ቃልህን ስጣል። ተምረን ደግሞ በተማርንበት እውነት መኖር እንድንችል ጸጋህን አብዛለን። በክርስቶስ ኢየሱስ ስም በምዕራፍ 11 ላይ እምነት ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የምንሆንበት የማናየውንም ነገር እውን መሆኑን የምንረዳበት ነው ይላል። እምነት ምን እንደሆነ አስቀድሞ ይነግረናል። ይህ ክፍል እምነት ምንድን ነው? ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የምንሆንበት የማናየውንም ነገር እውን መሆኑን የምንረዳበት ነው ይላል። እግዚአብሔር ተስፋ ሲሰጠን ያ የሰጠን ተስፋ ይፈጸማል ብሎ ማመን ያ በእግዚአብሔር ላይ ያለ እምነት ነው። እንደሚፈጸም እርግጠኛ የምንሆንበት ነው ይላል። እውን መሆኑን ደግሞ የምንረጋበት ነው ይላል። የማናየውን ነገር ክርስቶስ ኢየሱስ በመስቀል ላይ ተሰቅሎ ለእኔና ለእናንተ ሞተ የሚለው እውነት እውን መሆኑን የምንረዳው በእምነት ነው። በዘመናት መካከል ዛሬ ታይተን ነገ የምናልፍ ሰዎች ክርስቶስ ኢየሱስ ሲወለድና ደግሞም ለሞት አሳልፎ ሲሰጥ ነበርን ማለት አይደለም። ስለዚህ እኛ አልነበርንም፣ ግን ይህንን እውነት ከዘመናት በፊት የነበረ እውነት ሲተላለፍ ለእኛ ደረሰ። እኛም ደግሞ የኔ ኃጢአት ይቀረደ ማለት በመስቀል ላይ ሞተ ክርስቶስ ኢየሱስ ብለን ይህንን የተጻፈውን እውነት አንብበን ወደ ውስጣችን ባስገባንበት ጊዜ በክርስቶስ ላይ ያለን እምነት እውን ይሆናል። ያላየነውን ነገር እውን መሆኑን የምንረዳበት ነው ይላል። እንዴት እንደሆነ ባላውቅም እምነት ግን ከውስጥ የሆነ ማረጋገጫ እንደሆነ እኔ እረዳለሁ። ይሄ ከውጪ በሚሆን ወጀብ ባለበት መንገድ የሚሆን ወይም በሰው በንግግር ብዛት የሚሆን አይደለም። የእምነት ነገር እግዚአብሔር የተናገረውን ነገር አዳምጠን በህሊናችን አሰላስነን ይህ እውነት ነው ብለን ስንይዝ ለአንዳንዱ አይገባም። ቢሆንም ግን ይህንን ማድረግ ምንድን ነው ይላል። ይህንን ያላየነውን ነገር እውን መሆኑን የምንረዳው በምንድን ነው? በእምነት ነው ይላል። እና ከዚህ ክፍል በኋላ ከቁጥር ሁለት ማለት ምዕራፍ 11 ከቁጥር ሁለት በኋላ የተዘረዘሩ የእምነት አባቶች አሉ። ቀደም ሲል ስለዚህ የእምነት ነገር ለዕብራውያን ሰዎች የተጻፈውን ክፍል በምዕራፍ 10 መጨረሻ ላይ ያለው ቀደም ያለውን ክፍል ብንመለከት ጻድቅ በምን ይኖራል ይላል? በእምነት ይኖራል። ጻድቅ በእምነት ይኖራል። ስለ እምነት ጽናት ሲናገር ወደ ኋላ ቢያፈገፍግ ግን ነፍሴ በእርሱ ደስ አትሰኝም ይላል። ቃሉ የእግዚአብሔር ቃል ሰዎች በእምነት በእግዚአብሔር ላይ ያላቸው እምነት ጸንቶ እንዲኖር ያሳስበናል። እንግዲህ እነዚህ በእምነት ጸንተው የኖሩ ሰዎች ከቀድሞ ጀምሮ እስከ አዲስ ኪዳን የትውልድ ዘመን ድረስ በመጽሐፍ ቅዱስ ውስጥ እንደተጠቀሰው የእምነታቸው ጽናት በጣም ትልቅ እንደሆነ ያስገነዝበናል። ዓለማት በእግዚአብሔር ቃል እንደተፈጠሩ በእምነት እንረዳለን። ስለዚህ የሚታየው ነገር የተፈጠረው ከማይታየው እንዳልሆነ እንገነዘባለን። አቤል ከቃየል ይልቅ የበለጠ መስዋዕት ለእግዚአብሔር በእምነት አቀረበ። እግዚአብሔር ስለ ስጦታው በተነገረለት ጊዜ እርሱ በእምነት ጻድቅ እንደሆነ ተመሰከረለት። ይህ ሞትን እንኳ እስካሁን በእምነቱ ይነገራል። ሄኖክ ሞትን እንዳይ ከዚህ ዓለም በእምነት ተወሰደ። እግዚአብሔርም ስለወሰደው አልተገኘም። ከመወሰዱም በፊት እግዚአብሔርን ደስ እንዳሰኘ ተመስክሮለታልና። ደግሞም ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ምክንያቱም ወደ እግዚአብሔር የሚቀርብ ሁሉ እግዚአብሔር መኖሩን ከልብ ለሚሹትን ዋጋ እንደሚሰጥ ማመን አለበት። ኖ ገና ስለማይታየው ነገር እግዚአብሔር ባስጠነቀቀው ጊዜ እግዚአብሔርን ፈርቶ ቤተሰቦቹን ለማዳን መርከብ በእምነት ሰራ። በእምነቱ ዓለምን ኮነነ። በእምነትም የሚገኘውን ጽድቅ ወራሽ ሆነ። አብርሃም ርስት አድርጎ ወደሚቀበለው ስፍራ እንዲሄድ ተጠራ ጊዜ በእምነት ታዘዘ። ወዴት እንደሚሄድ ባያውቅም እሺ ብሎ ሄደ። በባዕድ አገር እንዳለ መጻተኛ በተስፋይቱም ምድር በእምነት ተቀመጠ። የተስፋውን ቃል አብረውት እንደሚወርሱት እንደ ይስሐቅና እንደ ያዕቆብ በድንኳን ኖረ። ምክንያቱም መሰረት ያላትን እግዚአብሔር የሰራትን የፈጠራትን ከተማ ይጠባበስ ነበር። አብርሃም ምንም እንኳ እድሜው ቢገፋም፣ ሳራም ራሷ መካን ብትሆንም ተስፋ የሰጠውን ታማኝ አድርጎ ስለቆጠረ በእምነት የልጅ አባት ነበር። በቃ ስለዚህ እንደ ሞተ ሰው ከሚቆጠር ከዚህ ከአንድ ሰው እንደ ሰማይ ከዋክብት የበዛና እንደ ባህር ዳር አሸዋ ተቆጥሮ የማያልቅ ዘር ተገኘ። እነዚህ ሁሉ የተሰጣቸውን የተስፋ ቃል ሳያገኙ እምነታቸውን እንደ ተጠባበቁ ሞቱ። ሆኖም ከሩቅ አይተው ሰላም አሉት። በዚህ ምድር ሲኖሩ መጻተኞችና እንግዶች መሆናቸውን ተገንዝበው ነበርና እንደዚህ የሚሉት ሰዎች የራሳቸው የሆነውን አገር እንደሚጠባበቁ ያሳያሉ። ትተውት የወጡትን አገር ቢያስቡ ኖሮ ወደዚያ የመመለስ እድል ነበራቸው። አሁን ግን ከዚያ የሚበልጠውን ሰማያዊ አገር ይናፍቃሉ። ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ አላፈረም፣ ከተማን አዘጋጅቶላቸዋልና። አብርሃም እግዚአብሔር በፈተነው ጊዜ ይስሐቅን መስዋዕት አድርጎ በእምነት አቀረበ። የተስፋ ቃል የተቀበለው እሱ አንድ ልጁ ሊሰዋ ዝግጁ ነበር። ይህም እግዚአብሔር ዘርህ በይስሐቅ ይጠራል ያለለት ነበር። አብርሃም እግዚአብሔር ሙታንን ሊያስነሳ እንደሚችል ተገንዝቦ ነበር። ይስሐቅንም ከሞት የማስነሳት አምሳያ ሆኖ አገኘው። ይስሐቅ ወደፊት የሚሆነውን አስቦ ያዕቆብንና ኤሳውን በእምነት ባረካቸው። ያዕቆብ በሚሞትበት ጊዜ እያንዳንዳቸው የሴት ልጆች በእምነት ባረካቸው፣ በበትሩም ጫፍ ዘንበል ብሎ ሰገደ። ዮሴፍ ሊሞት በተቃረበ ጊዜ ስለ እስራኤል ሕዝብ ከግብፅ መውጣት በእምነት ተናገረ። ስለ አጽሙም ትእዛዝ ሰጠ። ሙሴ ከተወለደ በኋላ ወላጆቹ መልከ መልካም ሕፃን መሆኑን ስላዩ በእምነት 3 ወር ሸሸጉት። የንጉስም አዋጅ አልፈሩም። ሙሴ ካደገ በኋላ የፈርዖን የልጅ ልጅ መባልን በእምነት እምቢ አለ። በጥቂት ጊዜ በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ። ከግብፅ ሀብት ይልቅ ስለ ክርስቶስ መከራን መቀበል እጅግን የሚበልጥ ሀብት መሆኑን ተገነዘበ። ወደፊትም የሚቀበለውን ብድራት ከሩቅ ተመልክቷልና የንጉስን ቁጣ ሳይፈራ ግብፅን ለቆ በእምነት ወጣ። የማይታየውንም እንዳየው አድርጎ በመቁጠር በሀሳቡ ጸና። በኩሮች የሆኑትን የሚገድል ቀሳፊ የእስራኤልን በኩር ልጆች እንዳይገድል ፋሲካን በእምነት አደረገ። ደምን ረጨ። ህዝቡ በደረቅ መሬት እንደሚሄድ ቀይ ባህርን በእምነት ተሻገሩ። ግብፃውያን ግን እንደዚሁ ለማድረግ ሲሞክሩ ሰጠሙ። ህዝቡ የኢያሪኮን ግንብ 7 ቀን ከዞሩት በኋላ በእምነት ወደቀ። ዝሙት አዳሪዋ ረአብ ሰላዮችን በሰላም ስለተቀበለቻቸው ከማይታዘዙት ጋር አልጠፋችም በእምነት ነው ያልጠፋችሁ በእምነት ነው ይቀጣ። እንግዲህ በዚህ ከዚህ በላይ ምን ልበል? ስለ ጌዲዮን፣ ስለ ባራቅ፣ ስለ ሳምሶን፣ ስለ ዮፍታሄ፣ ስለ ዳዊት፣ ስለ ሳሙኤል እንዲሁም ስለ ነቢያት እንዳልተርክ ጊዜ የለኝም። እነዚህ በእምነት መንግስታትን ድል ነሱ፣ በቅን ፈረዱ፣ የተሰጠውን የተስፋ ቃል ተቀበሉ፣ የአንበሶችን አፍ ዘጉ፣ የእሳትን ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸው በረቱ፣ በጦርነት ኃያል ሆኑ፣ በአዳን ወታደሮችን አባረሩ፣ ሴቶች ሙታናቸውን ተነሱላቸው፣ ሌሎች ደግሞ የተሻለውን ትንሣኤ ለማግኘት ሲሉ መትረፍን ንቀው ለሞት ለሚዳረግ ስቃይ ራሳቸውን ሰጡ። ከዚህም ነጻ ለመውጣት አልፈለጉም። አንዳንዶች መዘባበቻ ሆኑ፣ ተገረፉ። ሌሎቹ ደግሞ ታስረው ወደ ወህኒ ተጣሉ፣ በድንጋይ ተወገሩ፣ በመጋዝ ለሁለት ተሰነጠቁ፣ በሰይፍ ተወግተው ሞቱ። እየተጎሳቆሉ እየተሰደዱና እየተንገላቱ የበግና የፍየል ቆዳ ለብሰው ዞሩ። ዓለም ለእነርሱ አልተገባቸውምና በየበረሃውና በየተራራው በየዋሻውና በየጉዳንጉዙ ተንከራተቱ። እነዚህ ሁሉ ስለ እምነታቸው የተመሰከረላቸው ቢሆንም ከእነርሱ ማንም የተስፋውን ቃል የተቀበለ የለም። እግዚአብሔር ለእኛ የሚበልጥ ነገር ስላዘጋጀ ያለኛ ፍጹም ሊሆኑ አልቻሉም። ይህንን ይላል ምዕራፍ 11 ዕብራውያን ያነበብኩት በአዲሱ ትርጉም ነው። እግዚአብሔር የተመሰገነ ይሁን። ለእኔና ለእናንተ እነዚህን የሚያክሉ ምስክሮች እንዳሉ በብሉይ ኪዳንና በአዲስ ኪዳን ያሉትን በሕይወታቸው በእግዚአብሔር ጸንተው በእምነታቸው የተመሰከረላቸውን ሰዎች ለምሳሌ አቅርቦልናል። የኔና የእናንተ ሕይወት ከእነዚህ ሰዎች ሕይወት ጋር ሲወዳደር እንዴት ነው? እንዴት? ማንን ላንሳላችሁ? ከማን ጋር የማንን እምነት አይታችሁ የራሳችሁን መመዘን ትፈልጋላችሁ? ምናልባት ኖህን ብናነሳ በሱ ብቻ አንድ ሴሽን ወይም ደግሞ አንድ የጥናት ጊዜ መነጋገር ይቻላል። እያንዳንዱን ለማንሳትና ለመናገር ምናልባት ጊዜ ላይበቃ ይችላል። ቢሆንም እናንተ ይህንን ከማቅናት እና ለራሳችሁ እግዚአብሔር የሚያስተምራችሁን ለመውሰድ ጊዜ ብትወስዱ እና ብታጠኑ ችላ ባትሉ ጥሩ ነው እላለሁ። የእግዚአብሔር ቃል አንብባችሁ ታስተምሩ የነበራችሁም ሰዎች እግዚአብሔር ሁል ጊዜ አዲስ ነገር ስላለው ሁል ጊዜ አዲስ ስለሆነ ሊያስተምራችሁ እንደሚችል አምናለሁ እና እናንተም ችላ አትበሉ። እግዚአብሔርን የምናምነው እንዴት ነው? እምነታችን ጠነከረ ስንልስ ምን ማለታችን ነው? በመጽሐፍ ቅዱሳችን በብሉይ ኪዳን ስለ ኖህ ስንመለከት ኖህ የነበረበት ዘመን ለእግዚአብሔር የሚመች ሕዝብ የበዛበት ዘመን አልነበረም። እግዚአብሔር እንዳውም ሰውን በመፍጠሩ የተጸጸተበት ዘመን ነበረ። በምዕራፍ ስድስት ላይ ሰዎች በምድር ላይ እየበዙ ሲሄዱ ሴቶች ልጆች ተወለዱላቸው እያለ ይቀጥልና እግዚአብሔር ሰሟች ስለሆነ መንፈሴ እያዘነ ከእርሱ ጋር ለዘላለም አይኖርም ብሎ ተናገረ። ስለዚህ የሰው እድሜ በጣም ረጅም የነበረው እድሜ ምናልባት ከዚህ በኋላ እድሜ እንኳን ብሰጠው እድሜው ከመቶ ሀያ በላይ አይብለጥ፣ እድሜው መቶ ሀያ አመት ይሆናል አለ። የእግዚአብሔር ልጆች ከእነዚህ ፍጡራን ከሆኑት ጋር አብረው በመገኘታቸው እግዚአብሔር በዚህም እያዘነ ይመስላል። ክፍሉን እናንተ ማንበብ ትችላላችሁ። ለማንኛውም እግዚአብሔር ሰዎች በኃጢአት በጣም እየተጨማለቁ ማለት እንደ ልባቸው እየኖሩ የእግዚአብሔርን ነገር ትተው እግዚአብሔር ደስ የሚለውን ነገር ትተው በአመፃ ስለተመላለሱ ምድሪቱም ስለረከተች እግዚአብሔር አዘነ። ስለዚህ እግዚአብሔር አንድ ሰው ፈለገ። ያም ሰው ኖህ ሆኖ ተገኘ። ኖህ በእግዚአብሔር ፊት ሞገስ አገኘ። ስለዚህ እግዚአብሔር ሞገስ ላገኘው ለዚህ ሰው ምስጢርን ሲነግረው እንመለከታለን። ስለዚህ እግዚአብሔር ኖህን እንዲህ አለው፣ ሰውን ሁሉ ላጠፋ፣ ምድር በሰው አመት ስለተሞላች በእርግጥ ሰውን ከምድር አጠፋ፣ አንተ ግን ምን አድርግ አለው? መርከብ ስራልኝ። አንተ በጎፈር እንጨት መርከብ ስራ፣ እንዲህ አድርገህ ስራ እና በሯን ከላይ አድርግ። እንደ ሌላው መርከብ እንደ ኖርማል መርከብ ወይም እንደ ተለመደው አይደለም፣ እኔ እንደምልህ አድርገህ ስራ አለ። ከዛ በኋላ ደግሞ ምን ታደርጋለህ አለው? እኔ ከሰማይ መስኮትን ከፍቼ ዝናብን ስለማወርድ እኔ እንዳልኩ አድርገህ እስትንፋስ ያለውን ሁሉ ሁለት 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 እያደረግ ወደ መርከቧ አስገባ፣ እነዛ ከአንተ ጋር ይቆያሉ፣ የሔዋን ፍጡራን ዘር ይሆናሉ፣ ከእነሱ በኋላ ይዋለዳሉ። ስለዚህ እነዚህን ሰብስበህ እዛ እኔ መሬቱን እስከማደርቅ ድረስ ዝናብ እስከሚያበቃ ድረስ እዛ ውስጥ አስቀምጠ አለው። ኖህም ሁሉ እግዚአብሔር እንዳዘዘው አደረገ፣ ሁሉን እንዳዘዘው አደረገ። ሞኝነት አይደለም ይህንን ቃል ሰምቶ ከእግዚአብሔር ላይ ከእግዚአብሔር ማለት ነው። ሰው ሁሉ በሚበላበት በሚጠጣበት ጊዜ ስንት ቀን ስንት ጊዜ እንደፈጀ ባላውቅም መርከቧን በትዕዛዙ መሰረት እግዚአብሔር ሰራ ማለት ነው። እግዚአብሔር ባዘዘው መሰረት ምን አይነት ድምጽ የሚሰማ ይመስላችኋል? ኖ ይሄንን ሲሰራ ይሄንን መርከብ ሲሰራ ምን አይነት ድምጽ ከያካዩ? ወይ ሞኙ፣ አሁን ዝናብ ይመጣል ብለህ ነው? ይህን የሚያክል መርከብ ደግሞ ምን ያደርግልህ ነው የሚሰራው? እያሉ የሚያሾፉበት አይመስላችሁ? እግዚአብሔር ተናግሮ እኛ ለምድሩን ሁሉ አጠፋለሁ ይላል፣ አንድም ፍጥረት አይቀርም ይላል ቢላቸው ይሰሙታል? የሰሙት ቢሆንስ የሚድኑ በኖሩ ነበር፣ በተገለጠልን ነበር። ስለዚህ በአመት የተሞላ ህዝብ መካከል አንድ ሰው እግዚአብሔርን ታዞ ትልቅ መርከብ መስራት፣ ከዛ በኋላ እግዚአብሔር ደግሞ ያደርጋል። 40 ቀንና 40 ሌሊት አዘንባለሁ አለው። 40 ቀንና 40 ሌሊት ዝናቡን ያዘንባል ብሎ ማሰብ፣ በዚህ ላይ ዲቴሉ አልተነገረውም። እንዴት አድርገን ከዛ በኋላ በስንት ቀን ይደርቃል እግዚአብሔር ወይ ሲል ሲከራከር እንመለከተው። የጥፋት ውሃ ኖህ የ600 ዓመት ሰው በነበረበት ጊዜ ምን ሆነ? በምድር ላይ ወረደ። 40 ቀንና 40 ሌሊት የዘነበው ዝናብ ስንት ጊዜ ፈጀበት ለመድረቅ? እንደውም ለመጉደል እንኳን 150 ቀን ፈጀበት። ለመድረቅ አንድ አመት። ይህ ውሃ በምድር ላይ ያሉትን ነገሮች በሙሉ ጥንቅቅ አድርጎ አጠፋ። ኖህ ግን ምን አደረገ? በእምነት ተናዳ ነው። መርከቡን ባይሰራ እንዲህ ቢል ባይፋታስሮ ደግሞ ስለ ስንት ጊዜ ይሰራ? ደግሞስ እንዴት እግዚአብሔር ያለውን ሁሉ በትክክል ማድረግ ይቻላል? እንዳዘዘው እግዚአብሔር አደርጋለሁ ያለውን ያደርጋል ብሎ ማመን፣ ለትንሽ ደቂቃ፣ ለአንድ ቀን፣ ለሁለት ቀን፣ ለሶስት ቀን፣ ለአራት ቀን፣ ለሳምንት፣ ለወር ጠብቃችሁ ዝም ቤ ምንድን ነው የምትሉ? ምንድን ነው የምትሉ? እግዚአብሔር አልሰማም ማለት የሰጠውን የተስፋ ቃል ለማለት ቀላል አለ። ኖህ ግን በእምነት ጠበቀ። የኖህ እምነት የኔና የእናንተን እምነት እንዴት ነው የሚመዘን? መመዘኛ ይሆናል የኖህ እምነት ለኔና ለእናንተ? እግዚአብሔር የተናገረውን ይፈጽማል። 40 ቀንና 40 ሌሊት ውሃን አዘንባለሁ አለ። ውሃን አወረደ። አጠፋለሁ አለ። ሁሉንም ፍጥረታት በሙሉ ሕይወት ያላቸው ፍጥረታት ሁሉ ከምድር ገጽ ምን አረገ ይላል ምዕራፍ 7 ላይ አጠፋ። ሰዎች፣ እንስሳት፣ በምድር ላይ የሚሳቡ ፍጥረንን፣ የሰማይ ወፎች ከምድር ላይ ጠፉ። ኖህና በእርሱ ከእርሱ ጋር በመርከቧ ውስጥ የነበሩት ብቻ ተረፉ ይላል። ውሃው ምን ሸፍኖ ነበር? 150 ቀን ሙሉ ሸፍኖ ነው። ምንም እንዳይታል ጥርግርግ አድርጎ አጠፋ። አጠፋለሁ ሲል አጠፋ። እግዚአብሔር በተናገረው ይገኛል። የኔና የእናንተ እምነት እግዚአብሔርን ከመጠበቅ ጋር ያለን እምነት እንዴት ነው? ሌላ ምሳሌ መውሰድ ይሻለን ይሆን? እንመልከት። ምናልባት የሙሴን በችግር ጊዜ እግዚአብሔርን ማመን ቀላል ሳይሆን አይቀርም። ግን ደልቶን ከሆነ ሙሴ እኮ ደልቶት ይኖር ነበር። በንጉሥ ቤት አደገ እኮ። ምንም ያጣው ነገር እንዳለ አይነገርም። ግን በእምነት ምን አለ ይላል? እንዲህ አለ ይላል እምነት በእምነት እንዲህ ብሎ ከወገኖቹ ጋር መከራን መቀበል መረጠ። በእምነት ከዛ በኋላ ይሄንን ሲያደርግ ማንን አምኗል? ይሄንን ሲያደርግ በቃ ከወገኖች ጋር መከራን መቀበል ይሻለኛል እንጂ እኔ ሀብት ባለበት ድሎት ባለበት መሆን አይሻለኝም ብሎ መረጠ። የእስራኤል መሪ እግዚአብሔር እንደሆነ አሰበ። እግዚአብሔርም ይህንን ለበጎ አደረገለት፣ መሪ አደረገው። መሪነቱ ቀላል አልነበረም። እግዚአብሔር ሕዝቤን አሻግራለሁ ሲለው ኤርትራ በፊት ባህር ከፊት ለፊት እንዳለ ያውቃል። አሻግራለሁ ብሎት ከእሱ ጋር ቆሞ እግዚአብሔርን መታዘዝ ቀላል ነገር አይደለም። የገጠመውን ደግሞ እናንተና እኔ እናውቃለን። ከመጽሐፍ ቅዱስ እንደሚናገር መጽሐፍ ቅዱሳችን እንደሚለው እስራኤልን በስንት መከራ ከለቀቀ በኋላ ፈርዖን ሕዝቡ ወደ ኤርትራ ባህር በቀረቡ ጊዜ ምን ሆነ? ፈረስና ፈረሰኛውን ይዞ መጣ። ከፊት ለፊት ለእስራኤል ሕዝብ የገጠመው ምንድን ነው? የማይገፋ ባህር፣ ሰው እንዲሁ በቀላሉ የማይሻገርበት። ከኋላ ፈረሰኛና ሰራዊት፣ መሀል ቤት መጣበቅ፣ መጨነቅ። በዚህ ሁሉ እግዚአብሔርን መታመን እንዴት ይቻላል? እግዚአብሔር ያለውን ያደርጋል ብሎ ማመን፣ ባህር ከፍሎ ሜዳ አድርጎ በደረቅ ያሻግራል ብሎ ማመን ቀላል ነገር አይደለም። ግን የእስራኤል ሕዝብ የእምነት እርምጃ መውሰድ ነበረበት። ሙሴ የእምነት እርምጃን መውሰድ ነበረበት። ባህሩን መርገጥ እንደ ማንኛውም ሜዳ ሆኖ ባህር ሜዳ ደረቅ መሬት ሆኖ መሻገር ኖርማል አይደለም። በተፈጥሯዊ አእምሮ ሲታሰብ ይህ ይሆናል ብሎ መገመት ያስቸግራል አይደለም። ግን ሳስቻችን የሚለው ሆነ እነሱ በደረቅ ተሻገሩ፣ ጠላቶቻቸው ግን ሊሻገሩ አልቻሉ። ባህሩ ከደናቸው፣ ባህሩ ወደ ኖርማልነቱ ተመለሰ። ይህ ደነቃችሁ? የእሳት ኃይል ሳይበላ ሲቀር የት ሰምታችሁ ታውቃላችሁ? እሳት መሀል ገብቶ ቆሞ አይቃጠልም? አይፋጭም? እሳት ባህሪው ማቃጠል ነው። እሳት ተፈጥሯዊ ክስተቱ ማቃጠል ነው። ሰባት እጥፍ ነዶ ማለ ማቃጠል የሚባል ታሪክ የለም። እነ ሲድራቅ እነ ሚሳቅ እና አብደናጎ በእሳት ውስጥ በተጣሉ ጊዜ በጠፉት ኃይሉን እነሱን እንዳያቃጠል ሆነ። በጌታ ላይ ያላቸው እምነት ጽኑ ስለሆነ እሳቱ አለ፣ እሳቱ ይነዳል። እነሱ ላይ ግን ኃይል አልነበረው አይደለም። እሳቱ ኃይል አልነበረው። በሌሎች ላይ የተፈጥሮ ስራውን አልሰራም እንዴ? እነ ሚሳቅ እነ ሲድራቅ አብደናጎም በወጡ ጊዜ የተፈጥሮ ኃይሉን እሳቱ ኤክሰርሳይዝ አደረገ፣ ሰራ፣ አቃጠላቸው። ዳንኤልን አንበሶቹ አልበሉትም። ለምን አልበሉትም? ባያድነኝ እንኳን ለምሱ አልሰግድም አለ። እግዚአብሔር ምን ያደርገኛል? ያድነኛል። እምነቱ ጠንካራ ነበር። ከዚህ የተነሳ የእምነቱ ኃይል ድል ነሳ። የአንበሶቹን አልዘጋ ማን እግዚአብሔር። ስለዚህ እንዲህ አይነት ጥያቄ ብጠይቃችሁ ምን ትላላችሁ? የጻድቃን እምነቱ ነው ስራ የሚሰራው ወይስ የእግዚአብሔር ታላቅነት ብላችሁ የትኛውን ትመርጣላችሁ? እግዚአብሔርማ ሁል ጊዜም ታላቅ ነው። እግዚአብሔርማ የሌለን ነገር ወደ መኖር ማምጣት ልማዱ። እግዚአብሔርማ የሀያል ሀያል ነው። እግዚአብሔር ሁል ጊዜም ታላቅ ነው። ከሰው ግን ምን ያስፈልጋል? እምነት ያስፈልጋል። የኔና የእናንተ ምን አይነት ነው እምነታችን? እግዚአብሔር እምነትን ይጨምራል። እግዚአብሔርን ስንለምን እግዚአብሔር በእምነት እርሱን እንድንጠብቅ የምናደርግበትን ኃይል ይሰጣል። የእምነት ኃይል እናንተ እና እኔ እግዚአብሔርን ምን ያህል አመጣ ምን ያህል የተሻለ እምነታችን በእግዚአብሔር ላይ ያለን እምነት እግዚአብሔር የተስፋ ቃል ይሰጠናል። እኔና እናንተስ በተሰጠን ተስፋ ቃል ላይ ጸንተን ቆመናል ወይ? እግዚአብሔር ይርዳን። በግል ጊዜያችሁ ስለ እግዚአብሔር ያላችሁን እምነት በማሰላሰል የእናንተ እምነት ጽናት እንደ ኖህ ቤተሰብን ለማዳን ምክንያት ሊሆን ይችላል። እንደ ሙሴ በደረቀ ባህርን ከፍሎ የሚያሻገር ነገር እግዚአብሔር ያደርግ ይችላል። ለሌሎች የሚደርስ እናንተ የእግዚአብሔር ሰዎች የሆናችሁ በተለይ ህዝብን የምታገለግሉ በእግዚአብሔር ላይ ያላችሁ እምነት ካልጸና ሌሎች እንዴት እንዲጸኑ መምከር ይቻላል? ስለዚህ በጌታ ላይ ያለን እምነት እያደገ እንዲሄድ እለት በእለት በፊቱ መቅረብ የእግዚአብሔርን መንፈስ መለመን ወደ ጌታ መቅረብ ይጠይቃልና በእምነት ጽኑ። ጻድቅ በእምነት ይኖራል ወደ ኋላ ቢያፈገፍግ ነፍሴ በእርሱ ደስ አይላትም ይላልና አትሰኝ ይላልና ወደ ኋላ እንድንል አይገባም። እግዚአብሔር በሰጠን ነገር ያን እግዚአብሔርን እያገለገል እንድንኖር ግድም በተሰጠን ጸጋ እግዚአብሔርን ደስ የምናሰኝበትን እምነት እንዲሰጠን እግዚአብሔርን መለመን ያስፈልጋል። እናንተ ደግሞ ሌሎቻችሁ ምናልባት እየተጠራጠራችሁ ያላችሁ እግዚአብሔር ይህን ያደርጋል ወይ፣ ይህንን ለእኔ ያድጋል ወይ እያላችሁ ያላችሁ ብትኖሩ አዎ፣ እግዚአብሔር የሚሰማው ነገር የለም። ስለ ዘገየ አያደርግም ማለት አይደለም። ማስፈልገን ከሆነ አደርገውም፣ የሚያስፈልገን ከሆነ አይቀርም። የኔና የእናንተ እምነት ግን በእርሱ ላይ ይገባል። እናምነው ይሻለናል። እግዚአብሔርን ማመን ብቻ ሳይሆን መታመን ማለት ነው። በእርሱ ላይ ያለን መታመን እግዚአብሔር እያደርግልናል ብለን ያልነውን ነገር እንደሚያደርግ እርግጠኛ ያደርገናል። ያንን ማለት ተስፋ የምናደርገውን ነገር እግዚአብሔር እንደሚያደርግ እርግጠኛ ሆነን እንድንጠብቀው ይረዳናል። እግዚአብሔር ይርዳን። እንግዲህ በርቱ። ሳይባርካችሁ ጸልያለሁ። በዘመናት መካከል ጸንተ የምትኖር ሁሉን የምትችል አምላካችን እግዚአብሔር ሆይ እናመሰግናለን። በእውነት አንተን ታምነን እንድንኖር ጥጋ ስለሚረዳም አንተ ስለምታግዘን እናመሰግናለን። እናንተ ባህዘን አባት መጨረሻችን እናታምርለን በእምነት አንተን ደስ ማሰኘት እንደሚችል